ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝነው። ያው ፈጣሪ አወጣንና እኛም ተረፈ። በጥይት እንዳለ እኮ ነው የሚመጡት። ስንት ሬሳ ረጋግጠን ነው የምንሄደው እኛ? ይህን መንግስት እንሄድ ማለት ነው። ስንቱ ሬሳ ረግጠ ዝም ብለ የሴቱን የወንዱን የህፃኑን ዝም ብለ ረግጠን ነው የሄድነው።
ሳውዲ አረቢያ ውስጥ በእስር ላይ የቆዩ ኢትዮጵያውያንን ወደ ሀገራቸው መመለስ ተጀምረዋል። ከተወሰኑት ተመላሾች ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሥ ታምሬ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በሳውዲ አረቢያ እስር ቤቶችና ማቆያ ማዕከላት ውስጥ የሚገኙ ኢትዮጵያውያንን በዘመቻ ወደ አገር ቤት የመመለስ ስራ አርብ ሚያዝያ 4 ቀን 2016 ዓ.ም በይፋ ተጀምሯል። በእለቱ በተደረጉ ሁለት በረራዎችም 842 ዜጎች ወደ ሀገራቸው መመለሳቸው ተነግሯል። ከተመላሾች መካከል የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ከጉዞ ጀምሮ እስከ እስር ቤት ፈታኝ ጊዜያትን ማሳለፋቸውን አስረድተዋል። ኬኔዲ አባተ ከተመላሾች ጋር ያደረገው ቆይታ በመቀጠል ይቀርባል።
ሳውዲ አረቢያ በእስር ቤቶችና በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን የመመለሱ ስራ ሶስተኛው ዙር ማለት ነው ዛሬ ሚያዝያ 4 ተጀምሯል። ይህ ከበስተኋላ የሚታየው የኢትዮጵያ አየር መንገድ አውሮፕላንም ከሳውዲ አረቢያ በእስር ቤት የሚገኙ ኢትዮጵያውያንን ይዞ እዚህ ቦሌ አውሮፕላን ማረፊያ የደረሰ አውሮፕላን ነው። በአሁኑ ሰዓት ለመውረድ በዝግጅት ላይ ነው የሚገኙት። በአጠቃላይ 70,000 የሚሆኑ ኢትዮጵያውያን ናቸው ከሳውዲ አረቢያ በዚህኛው በሶስተኛው ዙር ወደ ኢትዮጵያ የሚመለሱ።
በዛሬው ዕለት በሁለት በረራዎች 842 ኢትዮጵያውያን ተመልሰዋል። ከተመላሾቹ መካከል የሆነው ናስር መሐመድ ከዛሬ አንድ አመት በፊት ከሰንበት ያከባቢ ተነስቶ በጅቡቲ በኩል ባህር አቋርጦ ረጅሙንና አስቸጋሪውን የበረሃ መንገድ ከተጓዘ በኋላ ሳውዲ አረቢያ ድንበር ላይ ተይዞ አንድ አመት ከአንድ ወር በእስር ላይ መቆየቱን ገልጿል። በጉዞው ወቅት በፍልሰተኞች ላይ ጥይት በተደጋጋሚ ይተኮስ እንደነበር የሚገልጸው ናስር ከሰባት ጓደኞቹ ጋር ከሞት ተርፈው ከተያዙ በኋላ አስከፊ ጊዜ ማሳለፋቸውን ተናግሯል።
የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝነው። ያው ፈጣሪ አወጣንና እኛም ተረፈ። በጥይት እንዳለ እኮ ነው የሚመጡት። ስንት ሬሳ ረጋግጠን ነው የምንሄደው እኛ? ይህን መንግስት እንሄድ ማለት ነው። ስንቱን ሬሳ ረግጠ ዝም ብለ የሴቱን የወንዱን የህፃኑን ዝም ብለ ረግጠን ነው የሄድነው። ምን ታደርገዋለህ? ይህ እዚህ እግሩ ተመቶ እዛ ያለ ሰው ዝም ብለ እንደዚህ እያየ ነው የምትሄደው። ያስጠላል እኮ ህይወትን ነው የሚያስጠላው። ላ እኔ እምባ ነው ያነባሁት ያንን ሬሳ አይቼ ማለት ነው። እኔ እምባ ነው ያነባሁት። ተይዘንም ስቃይ ነው። መሞት ይቻላል እንደውም እንደነሱ መሞተን ቢቶ ነው የሚሻለው። እስር ቤት ሲያስረ ችግር የለውም፣ ይሰረ ችግር የለውም። ምግብ ሰጥቶ ልብስ ሰጥቶ ሳሙና ሰጥቶ ወይ ሐኪም ቤት ወስዶ ቢወስድ ችግር የለውም። ስንቱ ነው በቲቪ ታሞ ከኛ ውስጥ የወጣው? ስንቱ ነው ያበደው እዛ? ስንቱ ነው የሞተው እስር ቤት?
ሰዋሊ ኑረድ ሰይድ ከዛሬ ተመላሾች መካከል አስተያየቱን የሰጠን ሌላው ግለሰብ ነው።
በጣም ስቃይ ነበር እና በሽታም በጣም አለ። ህክምናም አናገኝም፣ ልብስ ራሱ አናገኝም። ስንገባ ልብስ ራሱ አውልቆ ያለነው ልብስ ራሱ ይጥላሉ። ከዛ ምንም እርዳታ የሚያደርግልን ሰው የለም፣ የሚጠይቀን ሰው የለም። ህክምና ስንጠይቅም ራሱ የሚያወጣን ሰው የለም። እስከምትሞቱ ድረስ አናወጣችሁም ነው የሚሉ። እንደነሱ በጣም ተሰቃይነት ነበረ፣ ግን አሁን እዚህ ደርሰናል። እኔ በጣም ደስ ብሎኛል።
ስለ ህገወጥ ስደት አስከፊነት በተግባር ተፈትነን አይተናል የሚሉት አስተያየት ሰጪዎቹ ሌሎች ከኛ መማር አለባቸው ይላሉ።
ስወጣ እኔ እንደዚህ አልመሰለኝም። ያው በጆሮ ስለምሰማ እኔ እንደዚህ አልመሰለኝም። ወጣትም ስለሆንኩ ሰው የሚለውን አልሰማማ እና ራሴ የሚፈልገውን እንጂ ስወጣ ያው አየሁት፣ ሰው የሚለውን ሁሉ አየሁት። እንባን ብቼ ነው እኔ ተምሬ የሆነ ነገር ባተርፍ ለሀገሬ ብዬ የተጸጸትኩት ማለት ነው። ያው ያለፈም አለፈና ይመስገንና ለዛሬ ያበቃል፣ ለሀገሬ ያበቃል። ካሁን በኋላ እኔ እንደ አቅሜ ብቻ ለኝ ማለት ነው። ያው ምንም ነገር የለኝም፣ ምንም አላልግም። እንደ አቅሜ በምክምርም ሆነ በገዛም እንደ አቅሜ የማደርገው ሰው ወገኔ ከሀገር እንዳይወጣ ይህን ነው የምፈልገው። እኔ ተሰቃይቼ የመጣሁበትን ቦታ ሌላ ወገኖች እንዳሰቃዩበት ነው የምፈልገው።
የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና ሀገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ከነዚህ መካከል የሆነው Human Rights Watch ባለፈው ዓመት ነሐሴ ወር ላይ ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓመተ ምህረት ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ ቢያንስ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱ ይታወቃል። መሰል አሳሳቢ ሪፖርቶች ይፋ መሆናቸውን ተከትሎ የኢትዮጵያ መንግስት ዛሬ የጀመረው ሶስተኛ ዙር ዜጎችን በዘመቻ የማስመለስ ስራ ለአራት ወራት እንደሚቀጥል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ገልጸዋል።
በሳምንት 12 በረራዎች እንደሚኖሩ ነው። ይሄ በቀጣይ አራት ወራት ውስጥ በየቀኑ በሚኖሩ በረራዎች ውስጥ በማቆያ ጣቢያዎች ውስጥ ያሉ ከሰባ ሺህ በላይ ኢትዮጵያውያኖችን ለማስመለስ ጥረት እናደርጋለን ማለት ነው።
በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ከተመለሱ በኋላ ከክልሎች ጋር በመተባበር መልሶ የማቋቋም ስራ እንደሚከናወንም ቃል አቀባዩ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተና መሰግናለሁ። ቪኦኤ ጋቢና ቪኦኤ ነው የተከታተላችሁ የምትገኙት። ትውልደ ኢትዮጵያን ወጣቶችና ወላጆቻቸው መነሻ ባህላቸው እንዲረዱ ያካለና የመንፈስ ጤናቸው እንዲጠብቁ ለማስቻል በድምጻዊትና ተወዛዋዥ ፋንትሽ በቀለ አማካኝነት የተመሰረተው መርሃ ግብር አምስተኛ አመቱን ከሰሞኑ አክብሯል። እሱን የተመለከተውን ዘገባ ተከታትለን እንመለስ። የሙዚቃው ምት እየተከተሉ አካላቸውን በነጻነት የሚያዙ ትውልደ ኢትዮጵያን ወላጆችና ልጆቻቸው ለዩ ኃይል አዳራሹን አድምቀውታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልደ ኢትዮጵያውያን አዘውትሮ የሚገናኙበት የባህሉ ዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይቷል።
በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ አመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ፣ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ውዝዋዜዎችም እንድማር እድሉን ፈጥራልኛለች። መርሃ ግብሩ የሁላችንም መሰባሰቢያ ሆኗል።
ከስድስት ሰባት ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለሁ። በጣም ወድጃለሁ። ስለ ባህሌ፣ ስለ ህዝቦችና ተያያዥ ጉዳዮች እንድማር ረድቶኛል። በመርሃ ግብሩ መቆየቴ ደስተኛ አድርጎኛል።
እዚህ ልዩ መርሃ ግብር መስራች ሁለገባዋ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምፃዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልደ ኢትዮጵያውያን ህጻናት፣ ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲህ ታስታውሰዋለች።
እንግዲህ ይህ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው፣ የጓደኛ ቤተሰቦች ናቸው። እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደው ምን ይመስልሻል ብታስተምሪልን ብታሳይልን እንደ ወይም ባህል ነገር ምናምን ሲሉኝ እንዲህ በደስታ እሺ ያልኩኝ። ያው ተጀመረ። በአንድ ግሩፕ ቤተሰቦቼ ናቸው፣ ጓደኞቼም ናቸው። በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት ዓመት በፊት ማለት ነው። አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት።
ፋንትሽ ያሰለጠነቻቸውን ህጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካቲሽ የገና ጎዳና ትርኢት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነጥበብና ማህበራዊ መድረኮች ላይ የባህል አምባሳደር ሆነው ታይተዋል። ኢትዮጵያውያን አመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆኖ መቀጠላቸውን እናገራለች።
ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት፣ ወጣቶቹ ፕሮፌሽናሎቹ እንዳሉ ሆነው ማለት ነው። ቨርጂኒያ ሲመጣ እነሱ ናቸው፣ ዲሲ ሲመጣ እነሱ ናቸው። እውነቴን ነው የምነግርህ፣ ይሄ ሙያ ከአገር አገር 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 ሄዷል። በትልቁ የሚሰራው የኢትዮጵያን ስፖርት ፌዴሬሽን ኤስኤፍኤን በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው። የሚቀጥለው ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ፣ ሌሎቹ ናቸው። እንደዛ ነው የሚሰራው እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። ኤስኤፍኤንም ይህን ተቀብሎ ወጣቶቹን እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ።
በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልድ ኢትዮጵያውያን የሚሳተፉበት ይህ መርሃ ግብር በበጎ ፈቃደኞች ርብርብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ አበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል።
ኢትዮጵያም እያለው ከፋንሲ ጋር ኮሚኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ብንሰራ እለ ነበር ከፋንቲሽ ጋር። አሁን ስመጣ ወደ አሜሪካ ፋንቲሽ ድሉን አመቻችታለኝ፣ መጥቼ እዚህ ማሰራት ጀምሬያለሁ። ከወጣቶቹ በጣም ጥሩ ምላሽ ነው ያገኘ ነው። በጣም አሪፍ ነው። ብዙ ሰው ጤንነቱን ይጠብቃል። ጀስት ውዝዋዜ ባህሉንም ያውቃል። በዛ ላይ ደግሞ የኛ እንቅስቃሴ ፊትነስም ስላለው አንድ ላይ ባህሉንም የጠበቀ ጤንነቱንም የጠበቀ አብሮ አስኬደዋል ማለት ነው።
ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚች ሀገር ውስጥ የሚኖሩ ትውልድ ኢትዮጵያውያን ሕፃናትና ታዳጊዎች ተደጋግመው የሚገጥሟቸውን የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ።
እኔ ድሮ ብዙ ከባህል ጋር የቀረብ አልነበር ያበርቱ ትምህርት ቤት ሲሄድ ስለ ሀገራችን ብዙ አንማረም እና ቤት ውስጥ ባለው ነገር ብቻ ነው እና እዚህ በመምጣት የበለጠ ስለአንሽን ስለ ጭፈራ የበለጠ እንድበል ባህላችንን መጠበቅ ግዴታችን ነው። ቀያቶ ያው ከኢትዮጵያ ነው የመጣ በጣም የሚያኮራ ታሪክ ያለ ሀገራችን ኢትዮጵያ እና እሱ ሁሌ መያዝ አለብን።
መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት። ባህሌን፣ ማንነቴን፣ የጭፈራዎቹንም አይነት እንዳውቅ ረድታኛለች። እንደጀመርኩት ነው የወደድኩት። ከአምስት ዓመታት በፊት ፋንትሽ የመጀመሪያዋና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች።
እዚህ የጀመርኩት ከልጅነቴ ፋንትሽ ጩጭ የሆኝ ነው ዳንሱን ኮልቸሩን ያሳየችኝ ነው። በጣም ወደድኩት። እንደሷ ነበር መሆን የፈለግኩት አደግ። ከዛ ዳንስ ስንጀምር አብረን ጀመርን። ስቱደንት ብዙ ነበራት። ከዛ መጀመሪያ የሆነ ክላስ አሳየች እና ከዛ ይሄ እኮ የሆነ ዲፍረንስ እየሰራ ነው ብላ ከፈተች። ዳንስ ተከፈተ። አሁን አምስት ዓመት ነው። ሰክሰስፉል ነው። በሳምንት ሁለት ጊዜ ሰው ይመጣል፣ ይደንሳል። ነው ኮሚኒቲም
የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር አፍታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል።
እሷ በጣም ኢትዮጵያዊነቷን በጣም የምትወድ ናት እና የበለጠ ሲመጣ ስለ ሀገሯ ሞር የባህል ነገሮች እንድታቅ ኩዮቿ ጋር ደግሞ ኢትዮጵያ ከወዶች ከምትገናኝ እሱን ፈልጌ ነበር። ሲናጃ ቅጣ በጣም ትልቅ ለውጥ ነው ያየሁት። ፋንትሽ በጣም ትልቅ ሰው ናት። በጣም ጎበዝ ናት። ከንድሮች ጋር መስራት የምትችል ናት። ኮንፊደንስ ፋቮር ጨምሯል። ስለ ኢትዮጵያም ያላት በቃ የባህል ነገሮች ማወቋ እንቅስቃሴውን መግባ የበለጠ በቃ ማንነቷን ልታቀረጅቷናል።
ሁሉም ሰው ቢመጣና ፓርቲስፔት አድርገው ትንሽ ነገር ይዞ ቢሄድ፣ በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት ሻይ ቡና ሲጠጡ ሚሞሪ እንደምጥልባቸው፣ ይህም ራስ ማንነታቸውን አውቀው በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸው እና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ኤኒዌር ስትሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ። በጣም ከሚነሱት አልቀመጥም። ግን ለካ ዝም ብዬ ነበር ምዘለው አልኩኝ። አሁን ደግሞ ይህንን የፋንድትሽን ስቴፑን ሲያስተምሩን ሞር እውቀት ጨመረልኝ።
የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ሕይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ ታስረዳለች።
ለአካልም በጣም ለአእምሮም ለሜንታል ለኢሞሽናል ሰፖርት በጣም አለው። ወዝዋዜ ማድረግ በጣም አስፈላጊ ነው። ምክንያቱም ኢሞሽን ማናወጣቸው ኢሞሽኖች ወይንም ትላልቅ ኢሞሽኖች ሲኖሩን ወደ ሰውነታችን ነው ያ ነገር ማናወራው ከሆነ ወደ ሰውነታችን ነው የሚመጣው። የጉበት ጀርባ ወገብ አንገቴ ምናምን እንላለን። እነዚህ ነገሮች ከአእምሮ ነው የሚጀምሩት። ከዛ በኋላ ተሰራጭቶ ወደ ሰውነታችን ይመጣልና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው። አምስት አመት ሙሉ ደግሞ ያንን ለሰው ማቅረብ ማለት አሜዚንግ።
ትውልደ ኢትዮጵያውያኑ የባህላዊ ዝዋዜና የአካል ብቃት መርሃ ግብሩን መስራች ፋንትሽ በቀለን ለማመስገን በአሌክሳንድሪያ ቨርጂኒያ ያስተናዱት የአምስተኛ ዓመት ምስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል። እስካሁኑ ጉዞዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አለሁባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች።
ስራው ከባድ ነው፣ በጣም ከባድ ነው፣ ግን ቻሌንጅ አለው። እኔ ግን እግዚአብሔር ጉልበቱን ሰጥቶኛል፣ በዚህ ነገር አቅሙን ሰጥቶኛል፣ ጤናውን ሰጥቶኛል። ለምን ለወጣቱ እናስተላልፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው። ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው እኔ ውስጤን የሚሰማኝ። እውነቴን ነው። ሁሉንም ተባብረውኛል፣ ከጫፍ እስከ ጫፍ ኢትዮጵያውያን፣ ኤሪትሪያውያን፣ አርቲስቶች፣ ጓደኞቼ፣ ሙያተኞች፣ እህቶቼ፣ ሁሉም። እውነቴን ነው የምነግርህ ሀብትሽ፣ ሁሉም እምልህ የሚተባበር እንዳለ ሁሉ ያው ደግሞ ከባድ ነገርም አለ የሚፈትንህ እዚህ ጋር። ግን እኔ ችግር የለኝም እሱ ጋር። ከዛ የበለጠ ብዙ ያሳለፍን ሰዎች ነን። ሰው ሀገር ሆነን ደግሞ ይሄ ስራ ትብብር ይፈልጋል፣ ፍቅር ይፈልጋል፣ መቀበልን ይፈልጋል። ኢትዮጵያዊነት ኩራት ነው ይባል የለ? እንደ ኩራት አድርገው ደስ ብሏቸው ነው የሚቀበሉት ልጆቹ። ልጆቹ እንደውም ከቤተሰቦቻቸው እኔ ቀድሜ ስመጣ እኔ ላይ ነው የሚጠመጠሙት። እውነቴን ነው የምነግርህ፣ ፍቅር አትርፌበታለሁ።
በዚህ ዝግጅት ላይ በርካታ ወጣትና አንጋፋ የኪነ ጥበብ ሰዎች ተገኝተዋል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው እንስት ከያንያን መካከል አንዷ የሆነችው ገጣሚና ተዋናይት አለምፀሐይ ወዳጆ ባሰማችው መልእክት በዕለቱ የተስተጋባውን የመሰል ተቋማትን አስፈላጊነት አጉልታለች።
አንድን ሀገር ለመለወጥ የግድ ተቋማት መፈጠር አለባቸው። እንዲህ አይነት ነገሮች ብዙ ጊዜ በሀገራችን ሕዝብ ላይ ያለው አስተሳሰብ የፖለቲካ ለውጥ ሀገር የሚለውጥ ፖለቲካው ብቻ የሚመስላቸው ሰዎች አሉ። የፖለቲካ ስልጣን ወንበር መቀየር የህዝብን አስተሳሰብ አይቀየርም። ባለስልጣን ይቀይራል። ወንበር ላይ ሰው ማስቀመጥ ሊቀይር ይችላል። የህዝብ አስተሳሰብ በሚዲያው ኃይል፣ በጥበቡ ኃይል ነው የሚቀየረው። ሰው ሲያነብ፣ ሰው ጥበብ ውስጥ ሲሳተፍ፣ ሚዲያ ላይ በሚገኝ ኢንፎርሜሽን የሰው አስተሳሰብ ሲቀየር ነው ደግሞ ሀገር ይበልጥ የምትለወጠው። እና እንደነዚህ አይነት ተቋማት በጣም ያስፈልጉናል።
በዚህ ዝግጅት ላይ ያነጋገርናቸው አብዛኞቹ አስተያየት ሰጪዎች መርሃ ግብሩ ከአድማስ በተሻገረ ሕይወታቸው ውስጥ ያለውን ጉልህ ትርጉም አጋርተዋል። ዕድሜው እንዲረዝም አድማሱም እንዲሰፋ ትልቅ ፍላጎት እንዳላቸው አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወጣቶች እርስ በርስ የሚማማሩባቸውን መድረኮች እያስፋፋ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከሰሞኑ በሀገሪቱ የሚገኙ ታዋቂ ሰዎችን የህይወት ተሞክራቸውን የሚያጋሩበት ዝግጅት አሰናድቶ ነበረ። ስለዚህ ዝግጅት ደግሞ ገብረ ሚካኤል ገብረ መድን በመቀጠል ነግረናል።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቋል። ከኤምባሲው ጥረቶችም መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የሥነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ። በልዩ ልዩ የድራማ፣ የቲያትር፣ የማስታወቂያና በሌሎችም የሥነ ጥበብ ሥራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የሕይወት መንገድ ሲናገር አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስተዋል።
ብርከ 40 ተቀብለን እናውቃለን አባቴ። አንዳንዴ ሰብሰብ ይላል አይ እኔ አሁን በዚህ ይዤ እንዴ እና ምን አረጋለሁ? እዚህ ዘመዶች ስለሌሉ መድኃኒዓለም አካባቢ የጓደኛ አክስቶች ስላሉ እዛ ነው የሚሄደው። በ19 ቁጥር አንዳንዴ በግሬ መጣለሁ። ብሔራዊ ሲሆን በስድስት ቁጥር ከብሔራዊ አዲሱ ገበያ መጣና በሩፋኤል በኩል ምናምን ትሄዳለ። መቼም እንደማይቀጥል እስከ አቋለሁ። ወደ ሀረር ከተመለስኩ የሚሆን ነገር አይደለም። ምንም ቦታ የለኝም እዛ። ስለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይህ ምንም ጥያቄ የለው።
እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው 6 ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት 10 ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች።
በህይወቴ በጣም ትልቅ የተማርኩት ነገር አሁን ላይ ራስን እንደመሆን ጥሩ ነገር የለም። ራስን መሆን፣ ኮንኬት አለማድረግ፣ ለምትወጂው ነገር መኖር፣ ለስራም ሊሆን ይችላል፣ ለሰውም ሊሆን ይችላል። እኔ በጣም ራሴን መሆን ያስደስተኛል። ራሴን ሊሆን ብዬ ኮንኬት አድርጌው አይደለም፣ ግን ሳስበው ሜይ ቢ ራሴን ሆኜ ስለቆየው ሊሆን ይችላል እስካሁን የቆየው ብያን አለው።
የተሰማራችሁበትን የስራ ዘርፍ አክብሩት፣ ውደዱት የምትለው አርቲስት ሰላም ለስራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች ወጣቶቹን። እርሷን ውጤታማ ተዋናይ ያደረጋት ለስራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምፅ ገልጻለች።
ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምትችለው የሚለውን ማወቅ ግድ ነው ብዬ አስባለሁ። ስለዚህ በዛ መንገድ መሄድ ለእኔ ይጠቅመኛል ብዬ አምናለሁኝ እና አሁን ላይ ሆኜ ሳስበው ኦኬ ልክ ነበርኩኝ ብዬ እንዳስብም አድርጎኛል።
ሙያውን እጅግ እንደሚወደው የተናገረው አርቲስት አለማየሁ ታደሰ በበኩሉ ችሎታውንና እውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የሥነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የሥልጠና ተቋም ከፍተው እንደነበርና በተቋሙም በርካታ ወጣት ተዋናዮችን እንዳፈሩበት ገልጿል።
ልጆች የሚሄዱበት ቦታ የለም፣ ክፍተት እንዳለ አየንና ለምንድን ነው አካዳሚ መክፈት የማንችለው ብለን እኔ ተስፋዬ ገብረሃና ብርሃኔ ንጉሴ ሱራፌል ወንድሙ አንድ ታይ የሚባል ከውጭ የመጣ ሰው በገንዘብ አግዞን የከፈት ነው። በአንድ ጊዜ ግልብጥ ብሎ መጣ። ይሄ መሄጃ ያልነበረ ወይም አማራጭ ያጣውን ተማሪ ያወጣናቸውን ልጆች ታውቋቸዋላችሁ። እነ ግሩም ኤርሚያስ፣ እነ ዘሪቱ ከበደ፣ ድልወርቅ ጣሰው፣ ብርቱካን በፈቃዱ ብዙ ናቸው። እነሙሹ ወንዶች ጉዳይ ላይ ያሉት በጠቅላላ ከአድማሱ ውጭ አብዛኞቹ ከሸዋና ከአድማሱ ውጭ አብዛኞቹ እኛ እንትን ያፈራናቸው ናቸው። ተመልሰን ከአስተማርናቸው ልጆች ጋር አብረን ሰርተናል።
አርቲስት አለማየሁ ታደሰ በአሁኑ ዘመን በስነ ጥበብ ዘርፉ መንቀሳቀስ ለሚፈልጉ ወጣቶች የተሻለ እድል መኖሩን ጠቁመዋል። በተለይም የዘመኑ ቴክኖሎጂ ነገሮችን በማቅለሉ ወጣቶች በሚገባ ሊጠቀሙበት እንደሚገባም አስገንዝበዋል።
አንዳንዶቹ እኮ የሚገርም ታለንት ያላቸው እኮ አሉ። 3-4 ሰው ሆነው በአጭር ደቂቃ ውስጥ የሚገርም ስቶሪ ፈጥረው የሚሰሩ ልጆች አሉ። አንዳንዶቹ እኮ ለእኔ አይከፈለኝም ለእነሱ የሚከፈላቸው ለማስታወቂያ ምን ሆናችሁ? የት ድረስ ነው የምትሄደው? ራስን ለማገዝ አሁን አማራጭ አለ። ያኛው ሰው እስኪጠራን ድረስ እንጠብቅ ነበረ። ሰው ካስት እስኪያደርገን ወይ ቲያትር ወይ ሬዲዮ ወይ ድራማ የቴሌቪዥን ካስት እስክንደረግ እንጠብቃለን። አሁን ግን ራሳችሁ የምትፈጥሩበት የራሱ የሆነ ብዙ መንገድ አለ፣ አጠቃቀሙ አሪፍ ከሆነ። ግልጽ ነው። መድረክ ላይ ሳታያቸው፣ ቴሌቪዥን ላይ ሳታያቸው፣ ሬዲዮ ላይ ሳትሰሟቸው ያወቃችሁት ወይም ፌመስ ልጆች የሉ አሉ። ድርጅቶች ማስታወቂያ የሚሰጧቸው ጭራሽ። ስለዚህ ራሳችሁ ላይ ነው የምትሰሩት።
ሰላም ተስፋዬ በቀረበችበት መድረክ ከተሳታፊዎች የተነሱላትን ልዩ ልዩ ጥያቄዎች ስትመልስ ከሞያዋ ባሻገር ማህበራዊ ኃላፊነቷን እየተወጣች መሆኗን ተናግራለች። ከበጎ አድራጎት ድርጅቶች ጋራ አብራ እንደምትሰራ የገለጸችው አርቲስቷ ይህን ግን በማህበራዊ ተሰስር ገጾች የማስተዋወቅ ልምድ እንደሌላት አንስታለች። ወደፊትም ከፊልም ስራዋ ጎን ለጎን ማህበራዊ ኃላፊነቷን እንደምትወጣ ይፋ አድርጋለች።
ሴቶች ላይ በጣም መስራት ፈልጋለሁኝ። ያው ሲንግል ማም እንደመሆኔም አንጻር ብቻዬን ልጄን እንደማሳድግ ሴት ህመሙን አውቀዋለሁ፣ ክብደቱን አውቀዋለሁ እና እዛ ላይ ብዙ ማወቅ የሚፈልጉ ለከኔ ትምህርት መውሰድ የሚፈልጉ በጣም ብዙ ሲንግል ማሞች አሉ እና እነሱ ላይ በጣም መስራት ፈልጋለሁ። ግን እነሱ ላይ ብቻ አይደለም፣ በአጠቃላይ ሴቶች ላይ ሞር መስራት ብችል ደስ ይለኛል። ያ ነው እቅዴ።
አርቲስት ሰላም በፋሽን ኢንዱስትሪው የመሳተፍ እቅድ እንዳላትም አስታውቃለች። በመድረኮቹ የተሳተፉ ወጣቶች ከምክክሩ ትምህርት መቅሰማቸውን ይናገራሉ። ሳራ ክፍሌ ከተሳታፊዎቹ አንዷ ናት።
በላይፏ ላይ የራሷን ህይወት እንደምትኖር ራሷን ሆኗ እንደምትኖር እሱን ስታነሳ ነበረ። ሰው ሁሉም ሰው ራሱን መሆን አለበት። ሰው ራሱን ከሆነ ነው ሰው ስኬታማ ሊሆን የሚችለው። የሆነን ነገር መስሎ ለመታየት መሞከር የሆነ ታይም ላይ ጉዳት ያመጣል፣ አወዳደቁም ደግሞ ከፍተኛ ሊሆን ይችላል። እሱን ፓርት ስታነሳ ነበር። በጣም ጠንካራ ሴት እንደሆነች ያለንበትን ነገር አክሴፕት አድርገን ስንኖር ነገ የተሻለ ቦታ እንደርሳለን።
ሌላው አስተያየት ሰጪ አቤል ተመስገን ከመድረኩ ጠቃሚ ትምህርት ወስጃለሁ ብለዋል።
ሰላም ተስፋዬ ሀገራችን ውስጥ አሉ ከሚባሉ ሴት አንጋፋ አርቲስቶች መካከል በትወናው ዘርፍ ጥሩ ቦታ ላይ ደርሳለች ብለን እናስባለን። እኔም በዚህ ፕሮግራም ላይ እንግዲህ ታዳሚ ነበርኩና የተሻለ ነገር ከሷ ባለኝ ዘርፍ እንዴት አይነት ሰክሰስ ላይ መድረስ እንዳለብኝ፣ ምን አይነት ችግሮች ቢገጥሙኝ እነዛን ችግሮች ቀርፌ እዛ ቦታ ላይ መድረስ እንዳለብኝ ከሷ ትልቅ ልምድ ቀስም ያለው ብዬ አስባለሁ።
መድረኩን በአሜሪካ ኤምባሲ ያዘጋጀው ፕሪስቲጅ የሚባል ድርጅት ነው። ከዚህ ቀደም ተመሳሳይ የወጣቶች መድረኮችን ማዘጋጀታቸውን ያወሱት የድርጅቱ ስራ አስኪያጅ ካሊብ አሰፋ ለወጣቶቹ ጠቃሚ መሆናቸውን ተናግረዋል።
አሁን ሰላም እስከመጣችበት ድረስ 12 ኤዲሽኖችን አዘጋጅተናል። የፊልም ባለሙያና ፊልም መስራት የሚፈልጉ ሰዎችን አንድ ላይ ኔትወርክ በማድረግ ነው እየሰራን ያለ ነው እና በዚህ ፕሮሰስ ውስጥ በጣም ብዙ ሰዎች አሁን ላይ የራሳቸውን የሆነ ፊልም እየሰሩ ይገኛሉ። ከኛ ጋር ሰልጥነውም የፊልም ትምህርቶችንም ሰልጥነው ወይም ደግሞ እዚህ ጋር በሚያገኟቸው አርቲስቶችም ኮኔክሽን በመፍጠር የራሳቸውን ስራዎችን የሰሩበት ሜካኒዝሞች አሉ።
የአሜሪካ ኤምባሲ መሰል መድረኮች እንዲዘጋጁ ሁኔታዎችን የሚያመቻቸው ወጣቶች ከሌሎች የህይወት ልምድ ተምረው በስራ ፈጠራ ዘርፍ እንዲንቀሳቀሱና የተሻለ እድል እንዲፈጥሩ እንደሆነ አመልክቷል። ይህም አንዱ የኤምባሲው ተልዕኮ መሆኑን የባህል ጉዳዮች ምክትል ኃላፊው ስቲዋርት ዴቪስ ለአሜሪካ ድምፅ ተናግረዋል።
Every US embassy around the world, no matter where you are in Africa,
በአፍሪካ ሀገራትም ይሁን በሌላ የሚገኝ የአሜሪካ ኤምባሲ ቅድሚያ ሰጥቶ የሚሰራቸውን ግቦች ይለያል። በአንዳንድ ሀገራት ከጤናና ከትምህርት ጋር የሚገናኝ ሊሆን ይችላል። በኢትዮጵያ ቅድሚያ የሚሰጠው ጉዳይ ደግሞ ከስራ ፈጠራና ከክህሎት ማዳበር ጋር የተያያዘ ነው። ሰዎች በየዘርፉ ተሰጧቸውን የሚያዳብሩበትና ችሎታቸውን የሚያሳዩበት እድል መፍጠር ትኩረት ሊሰጠው ይገባል። ኤምባሲውም ይህንኑ ነው እያደረገ ያለው። ወጣቶች እርስ በርሳቸው እንዲማማሩና እንዲረዳዱ እድል እንፈጥራለን።
በኢትዮጵያ ለሁለተኛ ደረጃ ትምህርት ቤት ተማሪዎችና ከዚያ በላይ ላሉ ወጣቶች ልዩ ልዩ አገልግሎቶችን የሚሰጡ 6 የአሜሪካ ማዕከላት እንዳሉ የሚጠቅሱት ምክትል ኃላፊው 2 በአዲስ አበባ፣ 4 ደግሞ በጅማ፣ በድሬዳዋ፣ በመቀለና በባህር ዳር እንደሚገኙ ጠቅሰዋል። ማዕከላቱ ሰዎች የሚወያዩባቸው የመሰብሰቢያ ቦታዎች፣ ምቹ የንባብ ክፍሎችና አብያተ መጽሐፍት ያካተቱ እንደዚሁም በኮምፒውተር የተሟሉና ክህሎትን ለማዳበር የሚጠቅሙ እንደሆኑም ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም፣ በቅንብሩ ደግሞ ንጉሡ ታምሬ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።